የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልምና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምሰምብታችኋል ይያልን የተለመደውን የዞትሪ አክብሮት ሰላምታችንን ያስቀደም የዛሬ የግንቦት 11 ቀን 2011 ዓመተ ምህረት ወይንም የማይ 19 2019 ቅንብራችንን ይዘን ቀርበናል። ወደ ለቱ ስርጭታችን سنመለስ ደግሞ በቅድሚያ በየ 15 ቀኑ እየተስጋጀ የሚቀርበው ከታሪክ ማህደር ይስተናገዳል። በመቀጠልም ለከምሽቱ 12 ሰዓት ሲሆን የሳምንቱ ዋና ዋና ዜናዎች ይደመጣሉ። ከዚያም ባለፈው ማክሰኞ በአዲስ አበባ የፕሮፌሰር አስራት ወልደየስ ሃያኛው የሙት መታሰቢያ ዓመት አከባበር አስመልክቶ ይጠናቀረ አንድ ኦዲዮ ይደመጣል። በመጨረሻም የኢትዮጵያ አንድነት ሬዲዮ ሳምንታዊ መልእክት ከተደመጠ በኋላ ስርጭታችን ይጠናቀቃል። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
Can't get it for a good ስለ ታሪክ ማህደር እንደምን ሰነበታችሁ በማለት የተለመደ ሰላምታችንን በትህትና እናቀርባለን። በዚህ ምሽትም የዚህ ክፍለ ጊዜ አባ ገስጥ ራስ አበበ አረጋይ አበራ ሸምበሬ ዶክተር በ1996 ዓመተ ምህረት የተደረሰ መጽሐፍ ምዕራፍ 8 ያውራ ያለህ በሚል የተጻፈ ምዕራፍ ይዘንላችሁ ቀርበናል። በዚሁ አጋጣሚ በጽሑፉ ውስጥ የምንጠቅሳቸው የዓመት ወይም የዘመን አቆጣጠር የኢትዮጵያን የዘመን አቆጣጠር የተከተሉ መሆናቸውን ለመግለጽ እንወዳለን። አባ ገስጥ ራስ አበበ አረጋይ አበራ ሸምበሬ ዶክተር ምዕራፍ 8 ያውራ ያለህ። አርበኞችን ጠላት በየስፍራው ያዋክባል። ስንቅ ስለማይልቅበት ጠላት መሳሪያ ስለማያንሰው እንዳርበኞቹ የፋታ ጊዜ አይሻም። ቁርጠኛ ሐሳቡ አርበኞችን ደምስሶ በመላ ኢትዮጵያ ያገዛዝ መረቡን መዘርጋት፣ ኢትዮጵያን ለጣሊያኖች ገነት ማድረግ ነው። ታዲስ አበባ ከተማ በድንገት ገብተው አደጋ በመጣል ያተራመሱት የቡልጋው አርበኞች መሪ የደጃዝማች ፍቅረ ማርያም ናደው አባ ተጫን መገደል ለዓላማቸው ተፈጻሚነት መንገድ ከፋች ሆኖ ስለታያቸው የጊዜው ያምባገነን የጣሊያው መሪ ትምክህት አደረበት። የቡልጋ አርበኞች ደግሞ መሪያቸው በሞት ቢለዩአቸውም ትጥቃቸውን ሳይፈቱ በአርበኝነቱ ጸንተው ቢቆዩም በመሪ ማጣት ከፍ ያለ ሽግር ደረሰባቸው። ስለዚህም አቶ ሽፈራው ደምሴ፣ አቶ ወልደ ጻድቅ ዘውዴና አቶ መብራቱ ሌንጮ የተባሉት አርበኞች የአቤቶ ያሱን ልጅ ለማንገስ የአካባቢውን አርበኞች በመሰብሰብ በጉዳዩ እንዲመከርበት አደረጉ። ሐሳቡም ተቀባይነት በማግኘቱ ተሌሎቹ የሸዋ አርበኞች ጋር በጉዳዩ መጻጻፍ ጀመሩ። ፊታውራሪ ዘውዱ አባ ኮራን፣ ልጅ ኃይለ ማርያም ማሞ፣ አባ ገስጥ መንዝ ሳጋ ተባለ ስፍራ እንዳሉ በደጃዝማች መንገሻ ወሰኔ፣ በከንቲባ ከበረ ኃይለ ሥላሴ፣ በደጃዝማች ኃይሉ ወልደ መድን፣ በፊታውራሪ ተሰማ ወልደ ጊዮርጊስና በአቶ ኪዳኔ ወልደ ጊዮርጊስ የተፈረመ ደብዳቤ መስከረም 20 ቀን 1930 ዓ.ም ደረሳቸው። ደብዳቤውም የቡልጋ አርበኞች እንግዳ ሸት ኢያሱ የሚባለውን የ15 ዓመት ወጣት ለማንገስ ነሐሴ 21 ቀን 1929 ዓ.ም ባደረጉት ስብሰባ መስማማታቸውን የሚገልጽ ነበር። በመኳንንቱ ምክር በአቡኑ ፈቃድ በኋላም በመሐል ሰፋሪው ሴራ ልጅ ኢያሱ ታልጋ ሲወርዱ ተነገሱት ተንግሥት ዘውዲቱ ረፍት በኋላ ቀዳማዊ ኃይለ ሥላሴ ዙፋን ስለወረሱ እንግዳ ሸት ኢያሱ ይኖር የነበረው በድብቅ ታብጊው ገዳም ተመምህር ይርዳው ዘንድ ነበር። በቀኛዝማች ሸዋቀና ቤት የተቀመጠበትም ጊዜ ነበር። ደብዳቤው እንደደረሳቸው አባ ገስጥም በበኩላቸው የአካባቢውን የአርበኞች መሪዎች ሰብስበው በጉዳዩ እንዲመከርበት አደረጉ። ሐሳቡ በመደገፉም የመስማሚያ ደብዳቤ ጻፉ። በጠላት ላይ ለሚደረገው ጥቃት በአገር ደረጃ አስተባባሪ ለማግኘት ንጉሥ ማንገስ በማስፈለጉም ታቤቶ ኢያሱ ልጆች በቅርብ የተገኘው ወጣቱ እንግዳሸት መልአከ ፀሐይ በሚል ስም ሲመት የኢትዮጵያ ንጉሥ ተብሎ በአርበኞች ነገሰ። አዲስ ንጉሥ ለአካለ መጠን ያልደረሰ ጉብል በመሆኑና የቤተ መንግሥትም ማስተዳደግ ስለሌለው እንደ ራሴ ልሾምለት ስለማስፈለጉ ሲመከር ልጅ ኃይለ ማርያም ማሞ እንደ ራሴ እንዲሆኑ ሐሳብ ቀረበ። ለእንደ ራሴነት የታጩት ልጅ ኃይለ ማርያም ግን በጦር መሪነት ላይ ያስተዳደር ሥራ ደርበው መሥራት የሚችሉት ባላምበራስ አበበ አረጋይ ስለሆኑ እርሳቸው እንደ ራሴ ቢሆኑ ይሻላል በማለት አሳሰቡ። ተሸዋ የአርበኛዎች መሪዎች በሙያቸው ከፍተኛ ዝና ያተረፉት የአስተዳደርነትም ተሰጥኦ ያላቸው አባ ገስጥ ለአዲሱ ንጉሥ እንደራሴ የሆኑ ዘንድ የቀረበውን ሐሳብ እደግፋለሁ አሉ አንዱ ያርበኞች መሪ መነስ ጀግና ቢሆን ስንቱ ፊት አውራሪ ደጃዝማች ያለ እንዴት አንድ ያራዳ ዘበኛ ለቃ የንጉስን ደራሴ ሆኖ ያስተዳድር ይባላል ሲሉ ተቃወሙ ሌላው ያርበኞች መሪ አባ ገስት ቀደም ብሎ አፈ ንጉስ በኋላም ያክሱም ሲሆን ንቡረድ ተሆኑት ታባታቸው የነገር ስልታዋቂነትና ሚዛናዊ ፍርድ ሰጭነትን ብቻ ሳይሆን ግብረ ገብነትን ታያታቸው ተስመጥሩ ተራስ ጎበና ዳጨ ደግሞ የጦር አዝባሽነትን ፈሊጥ ይወረሱ ጀግና በመሆናቸው ስሉስ ተውህቦ ባባገስጥ ስብና በአንድ ላይ ተካቶ መገኘቱ ለመሪነት ስለሚያበቃቸው የርሳቸው ለንደራሴነት መመረጥ ተገቢ ይመስለኛል አሉ አንዱ ካህን ዘርጋጋር ይዛቸውን እየደባበሱ ምንም ችሎታ ቢኖረው ብዙ የመንዝ የተጉለት የምንጃር የመርሃቤት የባላባቶችና ጎምቱ ደጃዝማች እያሉ አንድ ተራ ባላበራስ በእነርሱ ላይ ፈላጭ ቆራጭ ሆኖ አይሾምም አሉ ተቃዋሚው በድጋሚ ተንጨት መርጦ ለታቦት ተሰው መርጦ ለሹመት እንዲሉ ይመራናል ያስተዳድረናል በትክክል ይፈርድልናል የሚባለውን መርጦ መሾም የነበረ ነው ሹመት የሚሰጥ በሰው ብቻ ሳይሆን በእግዚአብሔር ፈቃድ ነው በሰው ምርጫ መስማማት ታልተቻለ እስቲ ለጦር አበጋዝነት ለንደራሴነት ይበቃሉ የሚባሉ የሶስት ሰዎች ስም በወረቀት ይጻፍና እጣ ያወጣለት ሰው እንደራሴ ይሁን ሲሉ የማስተረቂያ ሐሳብ አቀረቡ አንዱ ብልህ ሽማግሌ በዚህ ሐሳብ ተስምምነት ተደርሶ እጣ ሲጣል ያባ ገስጥ ስም ወጣ የሰውም የእግዚአብሔር ፈቃድ አንድ ሆኖ በመገኘቱ የተናቀ ድንጋይ የማዘን ራስ ይሆናል እንደተባለው አባ ገስጥ የወጣቱ ንጉስ የጦር አበጋዝ ሆኑ የራስነትም ማዕረግ ተሰጣቸው በአካለጋ በአምሮ ጮርቃ በአስተዳደር ወጣኝ በወታደርና ሙያ ገና ተለማማጅ ለሆነው ለድብቅ አደጉ ወጣት ንጉስ እንደራሴነት የተመረጥከው በአንተ ችሎታ የጎደለው ይሟላል ብሎ በመተማመን ነው በሸዋው ንጉስ በሰላስላሴ ግዛት ንጉስ ለማንገስ ይወሰን ነው አሉ አንዱ አዛውንት አከል አድርገውም አድራጎታችን የቄሳርን ለቄሳር እንዲሉ አልጋው ለባህል አረጉ መመለሳችንን ነው አሉ ብሩ ፈገግታም እያሳዩ ንጉስ ያነገስ ነው መብት ለማስተካከል አልጋ ለማወራረስ ሳይሆን ተባህር ማዶት የሚገኙት ንጉሰ ነገስት የቅርብ አመራር ለማግኘት ባለመቻሉ ነው በሌላ ባይተረጎምብን መላከ ፀሐይን ያነገስ ነው የመሪ ያለህ ለሚለው ችግር መፍትሄ በመሻት እንጂ ለሌላ አይደለም አሉ አባ ገስጥ ማሞካሸቱ ትምክት ሳያሳድርባቸው በወጣቱ ንጉስም እንደራሴው ራስ አበበ አረጋይ በአርበኞች ቁጥጥር ስር ያለውን ሲያስተዳድሩና ንግስናውም በመላው ኢትዮጵያ ተቀባይነት እንዲያገኝ ጥረት በማድረግ ላይ ሳሉ በአንድ አመት ጊዜ ውስጥ ወጣቱ ንጉስ በድንገት በመስከረም 27 ቀን 1931 ዓመተ ምህረት አረፈ። ንግስናውን ሞት ተከተለው። ለማያዛልቅ ጉዳይ በሸዋር በኞች ላይ የቀዳማዊ ኃይለ ሥላሴን ቅያሜ ያስከትል ይሆን የሚል ስጋት ፈጠረ። ይህም የስጋት ስሜት እስከ መጨረሻው አልተወገደም ነበር። ወጣቱ ንጉስ መላከ ፀሐይ ኢያሱ በድንገተኛ ህመም ተዚህ ዓለም በሞት ቢለግም አባ ገስጥ ህዝቡን በስርዓት ማስተዳደሩን ስራ ያከናውኑና ርዕቱ ዳኝነትም ይሰጡ ጀመር። ዳኝነት ለማየትም አባ ገስጥ ተሁለት ወንበሮች ጋር በአንድ የሾላ ዛፍ ስር አስችለው ሳለ ባለ ዘንጎች ስርዓት ለብሰው ቀርበው ከሳሽ በቀኝ ተከሳሽ በግራ እንደቆሙ ተከሳሽ ለስርዓት ዋስጥራ ተባለ። አቶ ገሌ ተዋሰኝ ለስርዓት ብሎ ጠየቀ ተከሳሽ እሺ ዋሳለሁ አለ ተጠያቂውም ፈጠን ብሎ ነገርህን አመልክት አሉ አባ ገስጥ ለከሳሹ የዳኝነቱን ስነ ስርዓት በመከተል እግዚአብሔር ያሳየው መልአኩ ያመላክቶ ጌቴ አቶ እንዳሻው የተባለው አርበኛ መሳሪያ በመያዙ በመመከት እቤቴ ገብቶ ለከፉ ቀን ያስቀመጥኩትን ገንዘብና እህል ዘርፎ ወስዶብኛል። ቢክድልርታው ቢያምን የወሰደብኝን እንዲመልስልኝ ደንብ በመጣሱም እንዲቀጣ ዳኝነቱን ጠይቃለሁ ሲል ከሳሹ ክሱን አቀረበ በትህትና። ተከሳሽ ምን ትላለህ ሲሉ ጠየቁ አባ ገስጥ ትክ ብለው እየተመለከቱት። ተጠላት ጋር በመንዋጋበት ጊዜ ስንቅ ስላጠረኝ ለስንቅ የሚሆን እህል ወስጃለሁ እንጂ ገንዘብ አልወሰድኩም። ሌላው ሰው በፈቃዱ ለአርበኞች ስንቅ ሲያቀርብ ከሳሹ በእንቢተኛነት ባለማቅረቡ የፈንታውን ማዋጣት እንዳለበት በማስረዳት ነው እህልም የወሰድኩት ጌቴ ሲል መለሰ ተከሳሹ። እህል በመውሰዱ ተማምናችኋል፣ ገንዘብ መውሰዱን ክዷል። ይህን ለማድረጉ ምስክር አለህን? ታለህ ምስክር ቁጠር አሉ አባ ገስጥ። በፈቃደኝነት ሳይሆን በማስገደድ ገንዘብ ለመውሰዱ ተቤቴ መጥቶ በነበረበት ጊዜ አብረውት የነበሩት ሁለት አርበኞች አቶ ያረጋልና አቶ አዝብጤ የሚባሉት እዚህ ስለሚገኙ እነርሱን ምስክር ቆጥራለሁ። በተረፈ እኔም በመሐላ ቃሌን እሰጣለሁና የምስክሮች ቃል እንዲሰማ በትህትና ለምናለሁ አለ ከሳሽ ኮንበስ ብሎ እጅ የነሳ። በል ከሳሽ በቅድሚያ ምስክርነት ቃልን ስጥ አሉ አባ ገስጥ ሌሎች ምስክሮች ተመጠራታቸው በፊት። ከሳሽ ስመ እግዚአብሔር ጠርቶ ተከሳሽ አስገድዶ ገንዘብም እህልም መውሰዱን መሰከረ። ቀጥሎም የመጀመሪያው ምስክር ተጠርቶ ለመመስከር እንደገባ አቶ ያረጋል ብታውቅልኝ አቶ እንዳሻው ተቤቴ መጥቶ በማስገደድ እህልና ገንዘብ እንደወሰደብኝ ታውቅልኛለህና መስክርልኝ አለ ከሳሽ። የቆጠረው ምስክር ሊናገር ያሰበውን የሚያነብ ይመስል አጥንቱ ድረስ ሰርስሮ በሚጠልቅ አመለካከት አይኖቹን ሰውየው ላይ ተክሎ በእኔም ባታውቅብኝ አቶ ያረጋል በማገባባት እንጂ በማስገደድ እህልም ሆነ ገንዘብ አለመውሰዴን ታውቅልኛለህ አለ ተከሳሽ ምስክሩን በአይኑ እያባበለው። የስንቅ ችግር ባጋጠመበት ወቅት ታለቃችን ከሳሽ ተባሻ አስቻለው ጋር ወደ ከሳሽ ቤት ሄደን ተሀገር ለምን ትለያለህ ስንቅ ለምን አታቀርብም ብሎ በማግባባት እህልም ገንዘብም መውሰዱን አውቃለሁ ሲል መሰከረ አቶ ያረጋል። አቶ አዝብጤም ተመሳሳይ የምስክርነት ቃሉን ሰጠ። ከዚህ በኋላ በችሎቱ ተተግኝቱ አዛውንት አንዳንዶቹ እየተነሱ በየተራ ሲተቹ ለአርበኛ ሁላ ስንቅ ተባለ አገሩ እንዲዋጣ የተደረገው በተጠሪው አማካይነት እንጂ አርበኛው ራሱ በየቤቱ እየገባ አዋጣ ብሎ በማስገደድ ባለመሆኑ አቶ እንዳሻው አጥፍቷል አሉ ባላምበራስ አንተን ይስጠኝ። አርበኛው የሚዋጋው መቼስ በህዝብ እየተረዳ ነው። ሁለቱ ምስክሮች በማስገደድ ሳይሆን በማግባባት ለስንቅ መውሰዱን መስክረዋል። በማግባባት ተሆነ ማስገደድ የለምና ተከሳሽ ጥፋተኛ ሲሆን አይታየኝም ብለው ተቹ ቀኝ አዝማች ታደሰ። እያንዳንዱ አርበኛ በየቤቱ ሄደ ስንቅ አድርሶኛልና አምጣ ታለ ህዝቡ ተመመረር ስለሚደርስ ለአለቃ ነግሮ የበሰለም ሆነ ጥሬ እህል ለማግኘት በየወረዳው በተመደበው ተጠሪ አማካይነት መጠየቅ እንጂ ተከሳሽ ያደረገው ትክክል አይደለም አሉ ፒታውራሪ አበበ ሲተቹ። ብዙዎች የበሰላቸው ተተናገሩ በኋላ ይድረስ ለዳኞች ተባለ በጥንቱ ስርዓት መሰረት። በየቀበሌው ተጠሪ ተበጅቶ በተጠሪው አማካይነት ለስንቅ እህል እንዲሰበሰብና በየአለቃው እንዲታደል የተደረገው እንደዚህ ያለው ተህዝብ ጋር የሚያቃቅር ሁኔታ እንዳይፈጠር በማሰብ ነበር። ፋታ በተገኘ ጊዜ አርበኛውም እያረሰ ራሱን እንዲረዳ የሚደረገው ሽግሩን ለማቃለል ነው። ተዚህ በተረፈ እያንዳንዱ አርበኛ በየቤቱ ይሄደ በማግባባትም ቢሆን ተህዝብ በቀጥታ ስንቅ መጠየቅ አይገባውም። ስንኳን ስለ ችግሩ ያስቀመጠውን መውሰድ። ስለዚህ ተከሳሽ ተስራት ውጪ የወሰድከውን ተመልሳለህ። ለሀገር ነጻነት በመዋጋት ላይ የምትገኝ በመሆንህና ይህም የመጀመሪያው ጥፋትህ ስለሆነ ብቻ መቀጫውን ምሬሃለሁ በማለት አባ ገስጥ ፍርድ ሰጡ። የአባ ገስጥ ተውህቦ የሚገለጸው ታባታቸው በወረሱትና በአደባባይ በመዋል በገበዩት የዳኝነት ሥራ ችሎታቸው ብቻ አልደለም። ታያታቸው በውርስ ባገኙትና በወታደራዊ ትምህርት ባዳበሩት ወታደራዊ አመራር ችሎታቸውም ጭምር ነው። የአባ ገስጥ የውጊያ ዕቅድ ባልታሰበ ጊዜ አደጋ መጣልን፣ አጥቅቶ መሰውርን፣ አመቺ ስፍራና ጊዜ መምረጥን፣ ጠላትን በፊት ለፊት ብቻ ሳይሆን ተጎንና ጎን ወሽመጥ ገብቶ መቅሰፍንና ተኋላ ዙሮ ተፊተኛው በመቁረጥ ማዋከብን የቅዳቸው ዘዴዎች አድርገው ስለሚጠቀሙ ተመደበኛው የውጊያ ዘዴ ጋር የሽምቅ ውጊያ ዘዴንም አጣምሮ ያዘ ነበር። ለጦር አዛዦቻቸው ወታደራዊ ግዳጅ አሰጣጣቸውም ታዛዡ ብቃት ተሚያዘው ሰራዊት ብዛት ጋር የተመዛዘነ ሆኖ የአካባቢውን ሁኔታ ተማወቅ ጋርም የተዛመደ ነበር። ስለ ጠላት እቅድ፣ ስምሪት፣ አሰላለፍና ብዛት መረጃዎች የሚያገኙት እርሳቸው ታሰማሯቸው ተከታታዮች፣ ተጠላት ጋር ተሚሰሩ የውስጥ አርበኞች፣ ተቆርቋሪዎችና የጣሊያንና የባንዳ ሹማምንትን ልቦና ተሳቡና ያልተቋረጠ ግንኙነት ተፈጠሩ። ሴቶች፣ ተቆሎ ተማሪዎች ተለማኞች ዘንድ ነበር። ተነዚህ የመረጃ መረቦች የሚያገኙት መረጃዎች በመረጃ አጠናካሪዎቻቸው አማካይነት አንዱ ተሌላው ጋር ተመሳክሮ ሲቀርብላቸው ክብደቱ በርሳቸውና በቅርብ ረዳቶቻቸው ተመዝኖና ተመክሮበት በወታደራዊ ግዳጅ ስለሚሰጥ ውጊያው የሰመረ ይሆን ነበር። ተበታች የጦር አዛዦች የሚቀርበውና ተርሳቸውም የሚፈልቀው የስምሪት ዕቅድ በርሳቸው ሰብሳቢነት በአዛዦቹም ጉባኤ በሚገባ ስለሚመከርበት ለቁጭት ምክንያት የሚሆኑ ነገሮች እንብዛም አያጋጥሙም ነበር። የጀብዱ ሥራ ለሠራ አርበኛ ልዩ ዕውቅናና አክብሮት እንዲሰጠው ስለሚያደርጉና በውድድር መንፈስ ማንነትን ለማሳወቅ ሁሉም ከፍተኛ ጥረት እንዲያደርጉ ስለሚያበረታቱ ለአርበኝነቱ ሥራ መቃናት መድከሙ አለቃና ምንዝር አያሰኝም ነበር። በአስተዳደር ረገድ ደግሞ የሕዝብን ድጋፍ ለማትረፍና ለማጎልበት አርበኞች በሕዝብ ላይ ጫና እንዳያካብዱ፣ በደል እንዳያደርሱ አዘውትረው ያስጠነቅቁ፣ ተጠላት ቁጥጥር ውጪ ያደረጉት ግዛት በአገር ባህል መሠረት እንዲተዳደር፣ ዳኝነት እንዳይጓደል ያደርጉ ስለነበረ የዳኝነት የአስተዳደርና የጦር አመራር ስልታቸው ሕዝባዊ ድጋፍን ስላስገኘላቸው የቆሙለትን ዓላማ ለመፈጸም በእጅጉ ረስቷቸዋል። አንቱ የሚያሰኝ ሥራ የመሥራት አመራራቸውንም የተቃና አድርጎላቸዋል። አባ ገስጥ ራስ አበበ አረጋይ በአበራ ጀንበሬ ዶክተር ምዕራፍ 8 በዚህ ይጠናቀቃል። የሚቀጥሉትን የምሽት ዝግጅቶች አብራችሁን እንድትከታተሉ እንጋብዛችኋለን። መልካም ምሽት።
አድማጮቻችን የምታዳምጡት ከስዊድን ስቶኮልም የሚተላለፈው የኢትዮጵያነት ሬዲዮ ድምጽ ነው። ከዚህ ቀጥለን ሳምንቱ ዋና ዋና ዜናዎችን እናስተምታለን። ይቅርታ ቀጥታ ወደ ዜናዎቹን እንሸጋገራለን። የኢትዮጵያ ያለባትን ብድር መክፈል እንድትጀምር ቻይና መጠየቋ ተሰማ። ቻይና ለኢትዮጵያ ብድርቹን የገንዘብ መጠን በይፋ ተገልጾ የማያውቅ ሲሆን የብድር ክፍያ መጀመር እንዳለበት ከሰሞኑ ቻይና ጥያቄ ይፋ ሆኗል። አንዳንድ ታዛቢዎች እንደሚልከውነ ቻይና ከአሜሪካ ጋር የገባችው የንግድ ታሪፍ ጦርነት ኢኮኖሚያዋን እየጎዳው በመሆኑ ኢትዮጵያ ብቻ ሳይሆን ከቀሩት የአፍሪካ ሀገሮችም የብድር ክፍያ ያልተጀመረባቸው ብድሮች እንዲከፈሏቸው ቻይና መጠየቋን ለመረዳት ተችሏል። ቻይና ለኢትዮጵያ ሰጠችው ምድር እንዲከፈላት ተጠየቀችው በቅድሚያ ለኩባንያዎች በተለይም ከቴሌኮሙኒኬሽንና አየር መንገድ በቀጣይ የተፈቀዱ ብድሮችን ይመለከታል። በያና ገዛዝ የኢትዮጵያ ህዝብ አንጥሮ ሀብት ወዶች ለማሸሽ በተያዘቅድ የውጭ ምንዛሬ በሚያስገኙ ተቋማት ብድር እየጠየቀ ገንዘብ በቀጥታ በኢንዶኔዥያና ማሌዥያ የወያኔ በስልጣን ካድሬዎች እጅ እንዲገባ መደረጉን አስመልክቶ የተለያዩ መረጃዎች መውጣታቸው ይታወሳል። ለነዚህ ድርጅቶች የተፈቀደው ምን ያህል እንደሆነ ባይታወቅም ብዙ ቢሊዮን ብር እንደሆነም ይገመታል። በሌላ በኩል ደግሞ ቻይና በቀጥታ ለቴሌኮሙኒኬሽን ድርጅት በሚል ለድርጅቱ የሰጠችው ብድር እንዲመለስላት የጠየቀችው በቅርቡ የአብይ አገዛዝ ቴሌኮሙኒኬሽን ወደ ግል ሀብት ለማዞር እቅድ ማውጣቱን በመገንዘቧና በዳው ክፍያ ባለቤትነት ድርሻ ለመያዝ ቻይና በማቀዷ እንደሆነ ብዙዎች ግምታቸውን ሰጥተዋል። የዶክተር አብይ አገዛዝ በኢትዮጵያ ንግድ ባንክ ብቻ ሲያቀርብ የነበረውን የውጭ ምንዛሪ አገልግሎት የግል ባንኮችም እንዲያቀርቡ ለማድረግ ህግ እያወጣ መሆኑ ተገለጸ። እስከዛሬ በነበረው አስተራን መንግስት የውጭ ምንዛሪ ፍላጎትን ለመደገፍ እንዲሁም ቅድሚያ ሊሰጣቸው ለሚገባቸው ኢኮኖሚ ዘርፎች የውጭ ምንዛሪ ያቀርብ የነበረው በኢትዮጵያ ንግድ ባንክ ብቻ መሆኑ ይታወሳል። በዚህ አስተራን ለውጥ መሰረት መንግስት በመጀመሪያው ዙር 100 ሚሊዮን ዶላር ለግል ባንኮች ለማከፋፈል ማቀዱንም ለመረዳት ተችሏል። ይህና አዲስ አስተራስ መልክቶ የግል ባንኮች ፈቃደኛ መሆናቸውንም ገልጸዋል። ቀደም ሲል ባንድ በንግድ ባንክ በሞኖፖል ተይዞ የነበረ የውጭ ምንዛሬ ወደ ግል ባንኮችም እንዲተላለፍ መደረጉ በፋይናንስ ዘርፍ ላይ የፖሊሲ ለውጥ ለማድረግ ታስቦ እንደሆነና እየወደቀ ያለውን የውጭ ንግድ የግል ባንኮች በተወዳዳሪነት እንዲደግፉት በማሰብ እንደሆነ የብሔራዊ ባንክ አስታውቋል። ከዚሁ ጋር ተያይዞ የብሔራዊ ባንክ እንደገለጸው ከሆነ በአሁኑ ወቅት የውጭ ምንዛሬው ፍጆት ከሶስት ወሮች የማይበልጥ መጣበቂያ ብቻ እንዳለው ገልጿል። ይህም ለተወሰኑ ቅድሚያ ለሚሰጣቸው የኢኮኖሚ ዘርፎች ብቻ ሊከፋፈል የሚችል ነው ሲሉ ምንጮች ገልጸዋል። የዜግነት ፓርቲ መሰረቱ የተባሉት ድርጅቶች እርስ በርስ ክስ ላይ መሆናቸው ተገለጸ። በግንቦት ሰባት ሰብሳቢነት ዜግነትን መሰረት ያደረገ የፖለቲካ የሚያራምድ አዲስ የፖለቲካ ፓርቲ መመስረቱን ይፋ ሲደረግ በዜግነት ፓርቲ መሰረታ ውስጥ መካተታቸው ከተገለጹ ድርጅቶች መካከል የኢትዮጵያ ዲሞክራሲያዊ ፓርቲ ኢዴፓ እና አንድነት ለፍትህና ዲሞክራሲ ፓርቲ አንድነት በህገ ወጥ መንገድ በተጨበረበረ ዘዴ የድርጅታችን ስም ለአዲሱ ፓርቲ መሰረታ ተጠቅሞበታል ሲሉ ተቃውሞቸውን ገልጸዋል። አንዳንድ ውስጣዋቂዎች እንደገለጹ ከሆነ አዲሱ የዜግነት ማህበር ሲመሰረት ከምርጫ ቦርድ የመሰረታ ሂደት ፈቃድ ሲቀበሉ ፓርቲዎቹ ተጨፍልቀው አንድ ስብስብ ለመፍጠር ነው የሚለውን ምጃ እንዳላሳወቁና አስመራጭ ቦርዱም የአባሎቻቸውን ፊርማ ቢያንስ ከአምስት ክልሎች እንዲያሰባስቡ ትእዛዝ ተሰጥቷቸው እንደነበር ለመረዳት ተችሏል። የመሰረት የሚባለው ቡድን ከዶክተር አብይ ጋር ባለው ቅርበት የተነሳ የሰባት ድርጅቶችን ስም በመጠቀም የኢትዮጵያ ዜግነት ፓርቲ ማህበር በሚባል ይፋ አድርጓል። የማህበሩ ዓላማ የሀገር ጸጥታ ማረጋጋትና ዲሞክራሲ ለማስፈን ተግባር እንዳስቀደመ ተገልጿል። ማህበሩ ሁለት የፓርቲ መሪዎች ሁለት ትልቅ መናብርቶች እንዲኖሩት መደረጉም ተገልጿል። ይበንድ እንዳለ አንድነት ፓርቲ ባወጣው መግለጫ ግንቦት ሰባት በአንድነት ስም የፈጸመው አፍራሽ ፖለቲካ እንቅስቃሴው ይቅርታ ግንቦት አንድነት ስም የፈጸመው አፍራሽ ፖለቲካ እንቅስቃሴ ኃላፊነት የጎደለው ነው ሲል ባወጣው መግለጫ ላይ አስታውቋል። በመቀጠልም አንድነት ዜግነት ላይ በተመሰረተው ማህበር ውስጥ እንደሌለበትና ግንቦት ለፈጸመው የተሳሳተ ተግባር ይቅርታ ድርጅቱን ይጠይቅ መጠየቁን ለመረዳት ተችሏል። ይበንድ እንዳለ ከሰባቱ ድርጅት ሌላኛው አዲስ ትውልድ ፓርቲ የፓርቲ ስም አላግባብ በነ ዶክተር ብርሃኑ ተጠልፏል ሲል የፓርቲው ሊቀመንበር ለአሜሪካ ድምጽ ራዲዮ በአማርኛ ፕሮግራም ላይ ቅሬታውን ገልጿል። ባለፈው ሳምንት የምርጫ ቦርድ ባለስልጣኗ በኢትዮጵያ 107 የተቃዋሚ ድርጅቶች አሉ ተብሎ የሚነገረው መሰረተ ቢስ ነው የሚል መግለጫ ሰጠች። እንደ ባለስልጣኗ አገላለጽ ከሆነ የውቅና መታወቂያ ያላቸው 16 ብቻ መሆናቸውን አክላ ገልጻለች። የቀሩት በወያኔ እየተራቡ ለልዩነት ውክልና የተሰጣቸው እንደነበሩም ይፋ ሆኗል። ላለፉት 8 ዓመታት በአገዛዙ ከከፋፍለ ግዛ በሚለው ፍልስፍናው የተቃዋሚ ድርጅቶች አመስራረትና መሪዎችንም የመሰየም የሸፍጥ ስራ ሲፈጸም እንደነበር ቀደም ሲል መገለጹ ይታወሳል። እነ ዶክተር አብይና ለማይ መሩት የነበረው የስለላና መረጃ ተቋም ከማዕከላዊ መረጃ መስሪያ ቤት ኃላፊ ጌታቸው አሰፋ ጋር በመሰበጣጠር በተለያዩ ወቅቶች በወያኔ ህግጋት የተመሰረቱትን ድርጅቶች ሰላይ በመመልመል ሰርገው እንዲገቡ በማድረግ የእርስ በርስ ሙግቶችን በመፍጠር ድርጅቶችን የማራባት ተግባር ሲሰራበት እንደነበር በተለያዩ ወቅቶች መገለጹ ይታወሳል። የምርጫ ቦርድ ኃላፊዋ ከሰሞኑ የሰጠችው መረጃ በኢትዮጵያ ውስጥ ከ90 በላይ ድርጅቶች ወያኔ ሰራሽ የድብቅ ሴራ በጸጥታው ክፍል አደራ ተቀብለው እንዲሁም አበል እየተሰጣቸው ሲንቀሳቀሱ እንደነበር አረጋግጧል። ዶክተር አብይ ስልጣን ከወጣበት ጊዜ አንስቶ ከ100 በላይ ፓርቲዎች አሉ፣ ወደ 4 መውረድ አለባቸው ሲል ተደምጧል። ይህም በቀድሞ ኃላፊነቱ መሰረት ከ90 በላይ ፓርቲዎች ህልውና የሌላቸው ለመሆናቸው እንደሚያውቅ ጥቆማ ሰጥቷል። የኢትዮጵያ ልማት ባንክ ከደንበኞቹ በብድር ማሳጃ ያዘውን ንብረት በሐራጅ ለመሸጥ መወሰኑ ተገለጸ። የልማት ባንኩ በወያኔ ካድሬነት በመላ ኢትዮጵያ በኢንቨስትመንት ተሰማርተው ለነበሩት የሰጠው ብድር በወቅቱ ባለመመለሱ በሐራጅ ለመሸጥ ውሳኔ ማስተላለፍን ተፈጻሚነት ለማግኘት አለመቻሉን ባንኩ አስታውቋል። 170,000 አልሚ ካድሬዎች የወሰዱትን ብድር እንዲመልሱ የተወሰነው በተደጋጋሚ ለተበዳሪዎቹ የብድር መመለሻ ጊዜ ከተራዘመላቸው በኋላ ሲሆን መያዣውን በሐራጅ የመሸጥ ውሳኔ ላይ የተደረሰው በቅርቡ የብሔራዊ ባንክ ባንኮቹ ከደንበኞቻቸው ያጡትን ክፍያ በባከነ ብድር ስም ለማካካስ ምንም አይነት ድጋፍ ሊደረግላቸው እንደማይችል አዲስ መመሪያ ካወጣ በኋላ ነው። ተበዳሪዎቹ በኩላቸው ሀብታቸው በሐራጅ እንዳይሸጥ ለመንግስት አቤቱታ አቅርበዋል። 170,000 እርሻዎች ያሉት አብዛኛው በጋምቤላ በነሻንጉሉ ስለመሆናቸውም ተገልጿል። እንደ ኢንቨስተሮቹ አቤቱታ ከሆነ ንብረታችን እንዲሸጥ ባንኩ ወሰነው የመጣንበትን የብሔር ሐረግ ግምት ውስጥ በማስገባት ነው ሲሉ በአቤቱታቸው ላይ ገልጸዋል። በጋምቤላ በኢንቨስተርነት የሀብት መቀራመት ወረራ የፈጸሙት ትግሮች ለመሆናቸው ሲገለጽ ቆይቷል። ባንኩ ባልተጠናና በወያኔ ተጽዕኖ ለሰፋፊ እርሻዎች ብቻ 6 ቢሊዮን ብር በበላይ ብድር እንደፈቀደና እስከዛሬ 23% በመባከን ስም መሰረዙንም ተገልጿል። በአጠቃላይ የልማት ባንክ በወያኔ ትእዛዝ ለእርሻና ለአምራች ኢንዱስትሪዎች ከተፈቀደው 46 ቢሊዮን ብር ውስጥ 51% ብቻ ተመላሽነቱ የተረጋገጠ እንደሆነ ባንኩ ገልጿል። በመጨረሻም ህገወጡ የአዲስ አበባ አስተዳደር ካቢኔ በውሃ ታሪፍ ላይ ጭማሪ ማድረጉ ተገለጸ። አዲሱ ታሪፍ 7 የተለያዩ መደቦችን ያዘ ሲሆን በወር ከ7 እስከ 40 ሜትር ኩብ የሚጠቀሙ ደንበኞች ላይ ጭማሪው ያልተደረገባቸው ሲሆን ከዚህ በላይ ተጠቃሚ በሆኑት የህብረተሰብ ክፍሎች ላይ ግን ከ130% እስከ 160% የዋጋ ጭማሪ መደረጉን አስታውቋል። አስተዳደሩ ይህን ጭማሪ በመጋቢት ወር ጀምሮ በተግባራዊ ላይ ያዋለ ሲሆን በጉዳዩ ዙሪያ አንዳችን መግለጫ ሳይሰጥ ቆይቷል። የውሃ ታሪፍ ጭማሪ ስለመደረጉ በይፋ ሳይገለጽ ክፍያ ለመፈጸም ወደሚሄዱና በክፍያ ሰብሳቢ ሰራተኞች መካከል ከፍተኛ ውዝግብ መፈጠሩን ለመረዳት ተችሏል። ይህ ታሪፍ ጭማሪ ሐሳብ የተጀመረው ባለፈው ዓመት ሲሆን ነገር ግን በአዲስ አበባ ከተማ የውሃ አገልግሎት ስርጭት ሳይሻሻል መጨመሩ አያስፈልግም የሚለው ድምጽ በማመዘኑ ተመኑ ባለበት እንዲቆይ መደረጉ መስሪያ ቤቱም ገልጿል። አዲስ አበባ ውሃ በፈረቃ የሚታደልባት ከተማ ስትሆን በተለይም ለንግዱ ህብረተሰብና ለሆቴሎች የውሃ ውጥረት ከፍተኛ መስተጓጎል በየቀኑ እንደፈጠረባቸው ቅሬታዎች ሲደመጡ ቆይተዋል። የአዲስ አበባ ከተማ በቀን 1 ሚሊዮን ሊትር የውሃ ፍላጎት ያለው ሲሆን ነገር ግን በአቅርቦቱ ከ500 ሺህ ሜትር ኩብ ውሃ አይበልጥም። ይህን ውሃ ለተጠቃሚዎቹ ለማድረስ የኤሌክትሪክ ኃይል መቆራረጥና የቴክኒክ ችግር እንቅፋት አቅርቦቱን እያስተጓጎለው ነው። ይበንድ እንዳለ በግድቦች በተከሰተው ውሃ እጥረት የኤሌክትሪክ ኃይል በፈረቃ ማዳረስ መጀመሩን አገዛዙ ይፋ አድርጓል። ለዚህ የተሰጠው ምክንያት የበልግ ዝናብ በሚፈልገው መጠን ባለመጣሉ የኤሌክትሪክ ማመንጫ ግድቦች የያዙት ውሃ መቀነስ እንደሆነ ተገልጿል። በዚህ ምክንያት ለሱዳን ሲሸጥ የነበረው ኤሌክትሪክ ኃይል እንዲቋረጥ ተደርጓል። አድማጮቻችን፣ የሳምንቱ ዋና ዋና ዘገባዎች በዚሁ ይጠቃለላሉ።
ለረጅም ዘመናት ለኢትዮጵያን ወገኖቻቸው በተለይ የቀዶ ህክምና በመስጠትና የአዲስ አበባ ዩኒቨርሲቲ የህክምና ፋካልቲን ከማቋቋም ጀምሮ የፋካልቲው የመጀመሪያው ዲንና መምህር የነበሩት ታዋቂውና ተወዳጁ ክብር ፕሮፌሰር አስራት ወልደየስ ከዚህ ዓለም በሞት ከተለዩ እነሆ ዛሬ ግንቦት 6 ቀን 2011 ዓ.ም 20 ዓመታቸው ሆኗል። ፕሮፌሰር አስራት ወልደየስ ከ1983 ዓ.ም ጀምሮ በአማራው ላይ የሚደርሰውን ግፍ በጥኑ ከማወገዝ ባለፈ የመላው አማራ ህዝብ ድርጅት ማህድን በመምራት ታግለዋል። በዚህም ፕሮፌሰር አስራት የህይወት መስዋዕትነት ከፍለዋል። ግንቦት 6 ቀን 1991 ዓ.ም ተመረተ ከዚህ ዓለም በሞት የተለዩት ፕሮፌሰር አስራት ወልደየስ በዛሬው ዕለት በስላሴ ካቴድራል ቤተክርስቲያን የትግል ጓዶቻቸው፣ የፖለቲካ ፓርቲ ድርጅቶችና ተወካዮች፣ ቤተዘመድና ወጣቶች በተገኙበት 20ኛ ዓመት የሞት ዓመት መታሰቢያ ዝግጅት ተደርጓል። አስራት ቴሌቪዥንም በመታሰቢያ ዝግጅቱ ከተገኙት መካከል ጥቂቶቹን አነጋግሯል። አስተያየታቸውን እንከታተል።
ገና በማለዳ ወገንን ያነቃ በመከራው ዘመን የሆነን ጠበቃ ተነስ ህዝቤ ብሎ ጥሪውን ያሰማ በድቅድቁ ለሊት የበራ እንደ ሻማ ይህ ነው የኔ ፈለግ ትናንትናም ዛሬ እንድኖር ያረገኝ ለእውነተኛው ክብሬ አስራት አስራት ሆኖ ያኔ በማለዳ ድምፁን ከፍ አድርጎ ሲጮህ ለተጎዳ ትውልድ ተከተለኝ እያለ ሲጠራ በሁሉም ማዕዘን እንዲነሳ አማራ።
አንድ እሳቸው የተናገሩትን ነገር ልናገርና ትንሽ ለማለት ፈልጋለሁ። ሻማውን ለኩሰነዋል ሊያደበዝዙት ይችላሉ እንጂ ጨርሶ አያጠፉትም ይላል። እሳቸው የተናገሩት ነው። ስለዚህ ያ የተለኮሰ ሻማ 1984 ጥር 14 ቀን የተለኮሰ ሻማ በመሃል በየጊዜው እየደበዘዘ እየበራ እየደበዘዘ እየበራ ሳይጠፋ እስካሁን ድረስ ቀጥሏል። አሁን ባለው ሂደስናይ ደግሞ በመላ ሀገሪቱ ያለው የአማራ ህዝብ የአማራ ወጣት ተደራይቶ ፈለጋ አስራት ብሎ ስናይ እነተም አስራት ፖለቲከኛም አይደሉም ሐኪም ናቸው። ነገር ግን ደግሞ ምንድናቸው ትንቢት ተናጋሪ የወደፊቱን አዋቂ ነበሩ ማለት ነው። ዛሬ ሁሉም አማራ ብሎ ሲነሳ ያኔ ያልነበረው አማራ አማራ ለምን ይገደላል? በማንነቱ ለምን ይፈናቀላል? ለምን ይታሰራል? ለምን ይሰቃያል? ለምን ከነነፍሱ ገደል ይሰደዳል? ባሰቦት ገዳም ውስጥ ለምን በሳት ይቃጠላል? ብለው በተናገሩበት ወቅት ራሱ አማራው ባንዳ ሆኖ ሲያጋልጣቸው፣ ሲያሳድዳቸው፣ ሲያሳስራቸው፣ ሲያስገድላቸው ነበር። ዛሬ ደግሞ ያ ጊዜ ተለውጦ የአማራ ወጣት እንደሳት በየቦታው እየተቀጣጠለ ተነስቶ በአማራነቴ ልኑር፣ አትግደሉኝ፣ አትንኩኝ፣ እኔ ኢትዮጵያዊ ነኝ፣ በኢትዮጵያዊነቴ ላይ አትደራደሩብኝ፣ በኢትዮጵያዊነቴ ላይ ከማንም ጋራ ጸብ የለኝም ብሎ ሲነሳ ስታይ ያ ሻማ እውነትም ደበዘዘ እንጂ አልጠፋም ነበር ማለት ነው። ስለዚህ ፕሮፌሰር አስራት ባለ ታሪክ ናቸው። ታሪካቸው ይወሳላቸዋል፣ ይዘከርላቸዋል። ታሪክ የሌለው አይዘከርለትም፣ ስራ የሌለው አይነገርለትም። የሰራ ታሪክ ያለው ሰው ታሪክ የሰራ ሰው ሁሌም ሲታወስ በትውልድ አይምሮ ውስጥ ይኖራል ማለት ነው። እሳቸው ያኔ በህይወት ከኖሩት ይልቅ ዛሬ በህይወት ሳይኖሩ የኖሩት ይበልጣል ማለት ይችላል። ሁሉም ህፃኑም፣ ሴቱም፣ ወጣቱም፣ ወንዱም፣ አዛውንቱም ምሁር ነኝ የሚለው እንኳን ያኔ የገፋቸው አንተ ሐኪም ነህ አርፈ ተቀመጥ ፖለቲከኛ አይደለህም ያላቸው እኔ ፖለቲከኛ አይደለሁም እውነትም ሐኪም ነኝ ነገር ግን የሚሞት የሚሳደድ ህዝብ አለና ያንን ህዝብ መታደግ አለብኝ ብለው ሲሉ የገፏቸውና የሸሿቸው ሁሉ አስራት የሚሉበት ዘመን መጥቷል። ስለዚህ ታሪክ ነው ስራ ነው ከፊት የሚቆመው እንጂ ሰውነት ብቻውን አይቆም። ታሪክ በሰው ፊት ዘንድ ይቆማል፣ አካል አውጥቶም ይንቀሳቀሳል፣ ነፍስ ዘርቶም ይናገራል። ዛሬ የፕሮፌሰር አስራት አጥንት አጽም በትውልዱ ውስጥ ይኖራል፣ ይንቀሳቀሳል፣ ነፍስ ዘርቶ ይናገራል። ስራቸው ነው የምናከብርላቸው። ፕሮፌሰር አስራት ሰው ስለሆኑ አይደለም፣ ታሪካቸውን ነው የምንዘክርላቸው፣ ታላቅነታቸውን ነው የምንመክርላቸው። ስለዚህ ዛሬ እዚህ ውስጥ አሁን ብዙ ሰዎች አሉ። ግማሾቹ 20 አመት ተፈርዶባቸው ከእሳቸው ጋር 20 አመት ሙሉዋን ጨርሰው የወጡ 10 አመት ሙሉ ተፈርዶባቸው 10 አመቷን ሙሉ አመክሮ ተከልክለው ጨርሰው የወጡ እዚህ ማከላቸው አሉ። ስለዚህ ያሰባሰበን የአስራት መንፈስ ነው፣ የአስራት ታሪክ ነው፣ የአስራት ስራ ነው። ሁላችንም ማለት የምፈልገው ወጣቱም እንደ ወጣት፣ ምሁሩም እንደ ምሁር፣ ሌላውም ሁሉም በየአቅሙ ታሪክ ሰርቶ ስራ ሰርቶ የሀገራችንን አንድነት፣ የኢትዮጵያን ሰላም፣ የህዝባችንን መፈናቀል፣ መገደል የምናቆምበትን ጊዜ አብረን ተመካክረን ሰርተን ወደፊት ደግሞ ለተተኪው ትውልድ የምናስረክብና በታሪክ እንድንኖር አደራ ነው ምለው። አመሰግናለሁ
ለዚች ተቀደሰች ቀን ለአባታችን ለፕሮፌሰር አስራት ወልደየስ መታሰቢያ ቀን አደረሳችሁ አደረሰን ማለት ፈልጋለሁ። ከዛስ ቀጥዬ ከአባታችን ጋር ብዙ መሳወትነት ከፍላችሁ ያማራን ህዝብ ትግል እየወደቃችሁ እየተነሳችሁ እዚህ ላደረሳችሁ ወንድም እህቶቻችንም በአማራ ብሔራዊ ንቅናቄና በራሴ ስም ያለንን ታላቅ አክብሮትና ምስጋና መግለጽ ፈልጋለሁ። አውሮፓን ዶክት በሄድኩበት ወቅት አንድ ታላቅ ወንድም አንድ ጥያቄ አነሱልኝ። ፕሮፌሰር አስራት ያን ወቅት 1984-85 አማራውን በአማራነት ለምን ማደራጀት ፈለጉ? ለምን ማደራጀት አሰቡ? ሚል ጥያቄ ጠየቀኝና መልስ ልሰጠው አልቻልኩም በጊዜው። በኋላ ከተለያየን በኋላና ቤቴ ቁጭ ብዬ ያለፉበትን ሂደት ለማየት ሞከርኩና ምን ምክንያት ገፍቷቸው ሊሆን ይችላል? አንደኛው ባምሮዬ የመጣልኝ ነገር በሽግግር ምክር ቤቱ ወቅት ይነሳው ይወራው የነበረ ነገር ሊሆን እንደሚችል አስብ ነበር። በጊዜው እንደምታውቁት ጸረ አማራዎች ማህበር መስርተው የአማራን ታሪክ ሲቀጠቅጡ፣ የአማራን ባህል ሲያንቋሽሹ፣ በአማራ ማንነት ላይ ሲዘባበቱ፣ የአማራን ታሪካዊ ርስቶች እንዴት እንደሚቀራመቱ በጋራ ሲመክሩ የመጀመሪያ ምስክር ሆነው የተመለከቱት አባታችን ፕሮፌሰር አስራት ናቸው። ስለዚህ በተከታታይ አመታት ዛሬም ያልቆመው የአማራ መከራ፣ ዛሬም ያልቆመው የአማራ ግድያ ከዛ ጀምሮ ቀድሞ ታይቷቸው እንደነበር አምናለሁ በጥልቅ። እና ያኔ ሁሉም የራሱን ህይወት በሚያስብበት ጊዜ አባታችን የግል ህይወታቸው ሳያሳስባቸው፣ የግል ኑሯቸው ሳያሳስባቸው ወገናችን ላይ ይደርስ የነበረውን መከራና ግፍ በቃ በማለት ለማስቆም ብዙ መከራ ከፍለው የህይወት መሳወትነትንም ጭምር ተቀብለዋል ማለት ነው። እዚህ አብን ይኮራል። አብን ፕሮፌሰር አስራት ካሰመሩት መስመር ፈቀቅ ሳይል የአማራን ህዝብ ታግሎ በኢትዮጵያ በሁለተኛ ደረጃ ዜግነት ሳይሆን እኩል ከሌሎች ወንድሞቹ ጋር ተከብሮ የሚኖርበት ሀገር ለመፍጠር ጠንክረን እንሰራለን። ፕሮፌሰር አስራት ቃል ኪዳንህ ቃል ኪዳናችን ነው፣ የትግል መስመር የትግል መስመራችን ነው። ሁሌም ባሰመርህልን መስመር እንጓዛለን። እዚህ ፕሮግራም የተገኛችሁም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ።
ከፕሮፌሰር አስራት ጋራ ትውቃችን ያው እንደምታውቁ በመላው አማራ ህዝብ ድርጅት መሪ በነበሩበት ዘመን እኛ በ1984 ጀምሮ በሰሜን ሸዋ እንቅስቃሴ እናደርግ ስለነበረ ከዛ በኋላ እሳቸው ቀደም ብሎ ታስረው ስለነበር እኛ 1986 ላይ በዚህ በደብረ ብርሃን ወህኒ ቤት አጠቃላይ በሰሜን ሸዋ እንቅስቃሴ በሚመለከት ለእስር በቃን። የተወሰኑ አሁን አተገቢ ያያቸው ጓደኞቼ እና ሌሎች አሁን በዚህ አጋጣሚ ያልተገኙ በእስር ቤት ላይ ረጅም ጊዜ እስር ላይ ቆየን ማለት አዲስ አበባ ካፕቸር ላይ ውስጥ የቆየ ነው ከ86 ጀምሮ ማለት ነው። እኔ 20 ዓመት ፍርደኛ ነበርኩ። ሌሎቹ 10 ዓመት እንደዚህ ተፈረደባቸው፣ 14 ዓመት፣ 15 ዓመት ረጅም ጊዜ በዚህ በቀድሞ ካፕቸር በነበረበት ቦታ ላይ ቆይታ ነበረን። እና ከፕሮፌሰር አስራት ጋር በአንድ ጉዳይ ላይ በአንድ ኬዝ ተከሰን የነበረው እሳቸው አንደኛ ተከሳሽ ነበሩ፣ የአምስተኛ ተከሳሽ ነበሩ። ሰሜን ሸዋን በሚመለከት እነሱ ደግሞ አጠቃላይ አመራር ሰጥታችኋል በሚል ቆይታ አድርገን በፍርድ ቤት ረጅም ጊዜ ምልልስ በማድረግ መጨረሻ ላይ እሳቸው ሕክምና ወደ አሜሪካ ከሄዱ በኋላ ያው ካፕቸር ውስጥ የነበረው ስቃይ መከራ አሳለፉ በኋላ መዳን በማይችሉበት ጊዜ ወደ ሕክምና ወደ ውጭ ሄዱ። እኛ እዛው ካፕቸር ውስጥ እያለን ፍርዱን ያገኘ ነው። ከዛ በኋላ 10 ዓመት ከስምንት ቀን ቆይታ አርጌ ከሰተፈት ይችላል። ከዛ በኋላ አዩ በግል ህይወት ውስጥ ያለው
ፕሮፌሰር አስራት ጋራ ጓደኛም አይደለም የቅርብም እንትን የለንም እንዴ ወጥቶ። ነገር ግን ፕሮፌሰር አስራት መስዋዕት የሆነለትን አላማ ተከትዬ ላለፉት 20 አመታት በህይወት በነበሩበት ጊዜም በታሰሩበት ጊዜም ያንን የሳቸውን አላማ ከግብ እንዲገባ ከግብ እንዲደርስ ከተንቀሳቀሱት ሰዎች መካከል ነኝ። እና ፕሮፌሰር አስራት ታላቅ ሰው ናቸው። ኢትዮጵያ ካጣቻቸው ታላቅ ሰዎች ውስጥ አንዱ ናቸው እና ዋንኛው ማለት ይቻላል። የአማራ ህዝብ ደግሞ ጠበቃውን ያጣው ለችግር ጊዜ ድራሹን ያጣው ዛሬ እንደምናየው ሰብሰብ ብለን ከውጭ መተነኛም እዚህም ሀገር ውስጥ ካሉት ወገኖቻችን ጋራ 20ኛውን አመት ዝክር በዚህ መልክ ማሰብ መቻላችን ጥሩ ጅማሮ ነው። ለወደፊቱ አንድ ሆነን ህዝባችን የተጫነውን ጭቆና እና እንግልት መጨረሻ እናበጃለን ብዬ አስባለሁ።
በትግል ከ1984 ዓመተ ምህረት ጀምሮ በሰላማዊ ትግል ከዛም አልፎ ሁለንተናዊ በሆነ ትግል ውስጥ ከዛ መጨረሻ ላይ በስር አብረን ታስረን እሳቸው አብረን ተከሰን እሳቸው በጠና ታመው መዳን በማይችሉበት ደረጃ ላይ ወደ ውጪ ሕክምና እድል እንደማይድኑ ሲታወቅ ተሰጣቸው። እሳቸው ከወጡ በኋላ እሳቸው ክስ ተቋርጦ ለኛ ለብቻችን ታይቶ ሌሎቻችን 31 ተከሳሾች ፍርድ ተፈርዶብን 10 አመት ተፈርዶብን ከሌሎች ጓደኞች ጋር እስር ቤት ተሰልፈን ወጣን። ትውቃችን እስር ቤት ነው።
ፕሮፌሰር አስራት ምን ይሄ አሁን በእኔ አንደበት መግለጽ አስቸጋሪ ነው። እንግዲህ የሀገር ባለውለታ ትልቁን ስራ ትልቁን ዋጋ ትልቁን መስዋዕትነት የከፈሉ በዛ ወሳኝ ሰዓት አማራ ብቻ ሳይሆን ሌላው ማህበረሰብ ሰላሙን ነጻነቱን መብቱን እንዲከበርለት የመጀመሪያውን ግንባር ቀደም ተፋላሚ ሆኖ ያገለግሉና የወደቁ ሰው ናቸው። ይሄ ህዝብ ልጅ ነበሩ። ቀደም ሲል በሙያቸው አንቱ የተባሉ ህክምና ባለሙያ እንደነበሩ እንታወቃለን። ከዛ በኋላ በዛ በመጨረሻው ሰዓት በተለይም አገር አደጋ ላይ ወደቀበት ሰዓት ሰው ሁሉናውን አደጋ ላይ ወደቀበት ሰዓት አማራ እየታደነ በሚፈጅበት የሚጨፈጨፍበት ሰዓት ትልቁን ስራ የሰሩ ትልቁን ዋጋ የከፈሉ ግንባር ቀደም መሪ የነበሩ መሆናቸውን አውቃለሁ። እስር ቤት ቆይታችንም እንደ ልብ መገናኘት ባንችልም በፍርድ ቤት ቀጠሮ ሰዓት ነበር እንገናኝ የነበረው። ጠንካራ ጽኑ አባት እንደነበሩ አውቃለሁ።
እሳቸው ትልቅ አባት ሩሩህ በጣም አስተዋይ አባት ናቸው። አንድ ወቅት ላይ እኔ ታስሬ እስረኞች አስመለጥ ከብዬ ታስሬ ነበር እና በካቴና ለረጅም ጊዜ ታስሬ ነበር። ፍርድ ቤት ለብቻ ነበር የምቀርበውና ምን ፍጠር ብለው ነው አንተን አሁን ደግሞ እዚህ ውስጥ ደግሞ የሚያሰቃዩ ብለው ፍርድ ቤት ክስ መሰረቱ። ፍርድ ቤት ስከስ አንድ አመት ከ16 ወራት በሰንሰለት ታስሬ ያለሁ ብዬ ስከስ ምን መልስ ይሰጡኛል ብለህ ነው ለነሱ የምትከሰው? ፍርድ ቤት እኮ መልስ አይሰጥም። ፍርድ ቤቱም የነሱ ነው። በርታ፣ ሞራልክን ማጠንከር ነው እንጂ እነሱ መፍትሄ ሊሰጡህ አይችሉም ብለው ነበረ። በዛው መሰረት ፍርድ ቤቱ ውሳኔ ሳይሰጠኝ ረጅም ጊዜ ከአንድ አመት ከ16 ወር በኋላ በሰንሰለት ተፈታለኝ። በማረሚያ ቤት ውስጥ ነው ማለት ነው።
ለዚህ መብቃት በራሱ አንድ ትልቅ ነገር ነው። እግዚአብሔር ምስጋና ይድረሰውና ከረጅም ጊዜ በኋላ ነው እንግዲህ እንደዚህ አንዳንድ ጓደኞችም ጋር መሰባሰብ ለመገናኘት የበቃ ነው። የእሳቸው ትግል አልጠቀም የእሳቸው ትግል አል ዛሬ ላይ ሆነ ስታየው ጥሩ ነው። ግን ያንን ያህል የተገኘውን ለውጥ ስታይ ስደቱ፣ ሞቱ፣ መከራው አሁንም አላበቃም። ስለዚህ ብዙ ይጠበቃል። ከእያንዳንዱ ዜጋ መከፈል የሚገባው ዋጋ መከፈል መቻል አለበት። መታገል ያስፈልጋል። እኛ በጊዜው ብዙ ሰው ባልተረዳበት ሰዓት ማለት 84 አንተ ወደ ትግል ወደ ጫካ ወጥቶ ወይም ሌሎች ዋጋ መክፈል ከባድ ነበር። በጣም ጥቂት ሆነ በጣም ጥቂት ሆነን ሰዎች በማይረዱበት ሰዓት ነበርኛ ያንን ትግል ለማድረግ ወሰነን የወጣ ነው። በእስር ቤት ቆይታም አሁን እንዳልኩ ረጅም አመታት በእነኚህ በጣም አስቸጋሪ ሰዎች እጅ ወድቆ ማሳለፍ ከባድ ነው እና ያንን ሁሉ ዋጋ ከፍለን ዛሬ ላይ ሆነ ስንናገር አንጻራዊ የሆነ እንትንታ ያለ ግን አሁንም በአማራው ላይ የሚደርሰው በዜጎች ላይ የሚደርሰው ስደት መፈናቀል ሞትና መከራ በጣም አሳዛኝ ሁኔታ ላይ ነው ያለነው እና እንግዲህ ሁሉም የድርሻው መወጣት አለበት ላል
እንግዲህ እኛ በአካል ነው ከእሳቸው ጋር ስንታገል የነበረው አሁን ደግሞ ብዙ የእሳቸውን መንፈስ ይዘው ለትግል የተነሳሳ በርካቶች አማሮች ዛሬ ነው ያለው። እሳቸው ባስገዳጅ ሁኔታ ነው ማዕድን መስርተው የእሳት ማጥፋት ስራ ሲሰሩ የነበሩት የአማራውን ህይወት በተለያየ ቤቱ ሲነድ እየታረደ ገደል ሲጣል ባርባጉ በበደኑ በዚያ ላይ ይደርስ የነበረው ተጽዕኖ ሲታከሉ የነበሩና ያንን እንት ለማለት ነው ማዕድን መስርተው ከብዙ ታገሉ ጓዶቻቸው ጋር ሲታገሉ ሲያታክሉ የነበሩ ትክክለኛ ኢትዮጵያዊ አማራ ነበሩ።
የአማራ ህዝብ ያለበት ሁኔታ እጅግ በጣም ከፍተኛ አደጋ ውስጥ ነው ያለው ማለት ይቻላል። ምክንያቱም ህልውናው ተጥሷል እና ማብቂያ ያገኘም ነገርም አይመስልም እና ይሄ ደግሞ በፖሊሲ ደረጃ ተነድፎ ላለፉት 30 አመት ማለት ይቻላል ተግባራዊ የሆነበት ሂደት ነው ያለው። ላለፉት 50 እና 60 አመት ደግሞ በዚህ ይህንን ህዝብ ላይ የስነ ልቦና ጦርነት ታውጆበት ኢቨን ራሱ አማራው አንዱ ሌላውን እንዲያጠቃ የተደረገበት ሂደት ነው ያለውና የዛ ሁሉ ውጤት እንደ ማህበረሰብ እንደ አንድ ህዝብ አማራ የመቆም ትኑ ጥያቄ ውስጥ የገባበት ታሪካዊ ወቅት ላይ ነው ያለነውና ስለዚህ ዳተኝነትን በመተው አማራ ሁሉ አንድ ሆኖ በዚህች ሀገር ውስጥ እንደሌላው ሁሉ እኩል መብት ኖሮት የማንኛውም አገሪቱ የምትሰጠው ጸጋ ተጠቃሚ ሆኖ የሚኖርበትን ሁኔታ ማምጣት በራሱ በአማራው ትከሻ ላይ ያረፈ ጉዳይ ነው እና ስለዚህ በተለይ ወጣቱ ትውልድ ደግሞ ይሄንን ተረድቶ የወደፊቱን የሚኖርባትን ሀገር ድርሻውን ያገኝ ዘንድ አማራ ተደራጅቶ ከመታገል ውጪ ምንም አማራጭ የለውም። ፕሮፌሰር አስራት ሐኪም ነበሩ እና ከህክምና ባሻገር እንደ ሰዓት አደጋ አጥፊትን ይሄንን ማዕድን አቋቁሞ መታገል መጀመራቸው ይሄ ህዝብ ድምጽ ስላጣ ነው። ሰዎች ከአማራ ስለሆኑ አማርኛ ስለተናገሩ ብቻ ከነ ህይወታቸው ገደል ይጣሉ ነበር። አሁንም ቢሆን የአማርኛ ሙዚቃ ሲሰማ የሚገደላል። ሰላም በአማርኛ ማውራት የለብህም አማራ ከሆንክ ብትሞት እንኳን ሰው ሞተው ብለው የማይቆጠርበት ደረጃ ላይ ደርሰናል እና ይሄ በጣም አደገኛ ሁኔታ ነው እና ስለዚህ ይሄንን ለመቀልበስ ለመለወጥ አማራው በአንድ መቆም መቻል አለበት። ኢትዮጵያም ልትቆም የምትችለው አንዱ አካሏ ጎሎ ልትቆም አትችልም እና አማራ ይግድ ኤግዚስት ማድረግ አለበት እና ኢትዮጵያ የምንለው የተለያዩ ብሔር ብሔረሰቦች አገር ነው እና በዚህ አገር እንዲቆም አማራም እንደ ህዝብ መቆም መቻል አለበት እና ስለዚህ አማሮች ከምን ጊዜውም በላይ ስለ ህልውናችን ስለ ማንነታችን ስለ ደህንነታችን ስለ ወደፊቱ ማሰብና በትጋት መስራት ይኖርብናል።
ሚያባት ለሀገራቸው ለወገናቸው ብለው እንጂ ለግል ጥቅማቸው ብለው አይደለም የተሰው። ስለዚህ ልናስባቸው ይገባል። ለንግዲያም ምሁራን ይሁ የአይነት ጥፋት የሚገጥማቸው ለሀገርና ለወገን ስለሚያስቡ ነው። ቅድሚያ ህይወታቸውን ለሀገራቸው ለወገናቸው ስለሚሰጡ ናኒ አባት የተክርስቲያን ምን ግዴም ስታስባቸው ስትዘክራቸው ተኖራለች። እዚህ ለዚህ ለተሰበሰባችሁ ሁሉ እናሳስባችሁ እንደ አባታችን መልካም ስራ እንድትሰሩ ነው። መልካም ስራ ያው ሆኖ ይቀጥላል። ሀገርን በማያፈርስ ወገንን በማይጎዳ ተባብራችሁ ሁላችሁም ይችን ሀገር በሚገነባ መልኩ ተባብራችሁ እንድትሰሩ ነው መልክ እናስተላልፈው።
የግራችን ፖለቲካ የትንፍጩ ስልጣኑን አምጪው በሚል ቢህል እየተዘወረ ነው። በግራችን የዘር ፖለቲካ ከተጀመረ ጀምሮ የሚያግባቡን ሴቶች ሁሉ ፈራርሰዋል። የዘር ፖለቲካው ፍሬው መራራ ከሆነ 28 ዓመታት ሞልቶታል። ጦርነትን፣ ጸብን፣ ዘላቂ ሰላምን፣ አንድነትን፣ ፍቅርን ለማስፈን አልተቻለም። ኢትዮጵያና ህዝቧ የመጥፎ አስተዳደር መሞከሪያ ተደርገዋል። ሌሎች አገሮች ግን ባለፉት 50 ዓመታት የሰላም የብልጽግና የእድገት ጎዳና ላይ ስለተሽጋገሩ ፖለቲካቸው በሰከነ መንገድ በእጅጉ ተለውጧል። ከኛ በኋላ የነበሩት አገሮች በእድገት ደረጃ ተስፈንጥረዋል። በኢትዮጵያ ግን ጭፍን የዘር ፖለቲካ ያተረፈልን ቂምና ጥላቻ ብቻ ነው። ዘመናዊው የኢትዮጵያ ፖለቲካ ከተጀመረ ጀምሮ ህብረተሰብ ተፋልሷል። እሴቶች መክነዋል። የተደረገው ውጣ ውረድ ፍሬ አልሰጠም። አግራዊና አቃፊ አስተሳሰቦች ተግባራዊ እንዳይሆኑ ሆን ተብሎ እየተሰራበት ነው። ዛሬም ቆም ብለን ያለንበትን ሁኔታ ብንፈትሽ አገዛዙ በመደናበር ላይ ነው። የጋራ አጀንዳና ራዕይ የሌለው ዜጋ ያለባት አገር እንድትሆን እየሰራ ይገኛል። ላለፉት 50 ዓመታት የተጓዝንበትን የብሔርተኝነት ፖለቲካ ከፍተኛ ዋጋ ያስከፈለን መሆኑን ባለመረዳታችን ድቅድቅ ባለ ጨለማ ውስጥ ወድቀናል። ዓለም እርስ በርሱ ሲማማርና አንዱ ካንደኛው ቴክኖሎጂ ተምሮ የእድገት ተቋዳሽ በመሆን በትሩፋት ማዕድ ላይ ሲገኝ፣ እኛ ግን በልመናው ጎዳና ላይ በተደጋጋሚ እንመላለሳለን። ከአንደኛው ክፍለ ዘመን ፍልስፍና ጋር አብረን ለመጓዝ ባለመቻላችን የዘውግ ፖለቲካን የሙጥኝ ብለናል። አግራችን በዚህ ባጥፍተህ ጥፋ ፖለቲካ ሻምፒዮን ሆናለች። ለመጪውም ትውልድ የከፋውን አደጋ በገጸ በረከትነት እያሸጋገር ነው። ሰላም የሌለው በቂም በቀል የሚቋሰል የተራበ ተፈናቃይ ትውልድ፣ የጋራ አጀንዳ እና ራዕይ የሌለው ህዝብ አራብተናል። ለ28 ዓመታት የታኘከው የዘር ፖለቲካ ጠፊ ህዝብ ሊያደርገን ተቃርቧል። የዘመኑ ገዢዎችም በለውጥ ስም ለሰላምና ለብልጽግና ቅንጣት ታህል አስተዋጽኦ የማያደርግ አክሳሪና አጥፊ አስተሳሰብ በኢትዮጵያ ስም እየለፈፉ ይገኛሉ። ጉዞአችን እጅግ የተደናበረ በመሆኑ የአገር ትርጉም ለገዢዎቻችንም ጠፍቶባቸዋል። ካሮጌውና ካረጀው አስተሳሰብ ያልጸዳ የነበረውን አንጠልጥሎ የሚራመድ አገዛዝ በብሔርተኝነቱ ላይ ኢትዮጵያዊነትን ደርቦ ቢላበሰው ለለውጥ ሂደት ስኬታማነት አይመጥንም። ከወያኔና ከኦነግ ጋር የተዳቀለ ፖለቲካ አንግቦ መራመድ እልቂት ጠሪ ነው። መፈክሩ አልተቀየረም። ሕገ መንግሥታችን አይቀየርም። የፖለቲካው ፍልስፍናው ያው ነው። ብሔር ብሔረሰቦች ነው። ሰውም አልተቀየረም። ባለህበት እርገጥ ፖለቲካ የለውጥ አራማጅ ነው የሚለው ፌዝ አንድም ሕዝብን መናቅ አለያም ደግሞ የራስን የዘረኝነት ህመም በአደባባይ ማውጣት ነው። ይችን የዘረኞች የምርኮ ሲሳይና የዝርፊያ ማዕድ ስር የወደቀች ብሔርተኞች አድራጊ ፈጣሪ የሆኑባትና ምስኪን አገር ለመታደግ የቅርቡን ሳይሆን ዘለቄታውን የአገርና የሕዝብን ጥቅም ባስቀደመና አንድነትን፣ ፍትሕንና እኩልነትን ልዕለ ግቡ ባደረገ መርህ በተቃኘ ኢትዮጵያውያንም የጋራ ችግሮቻቸውን እንደ አንዲት አገር ዜጎች በጋራ ለመወጣትና መጻኢ የጋራ ድላቸውን በጋራ ለመወሰን በአንድነት መንፈስ በጋራ እንዲሰለፉ ማድረግ ያምባገነን የአገዛዝ ሥርዓት አዙሪትን ለአንዴና ለመጨረሻ ጊዜ ለመስበርና ሕዝብ የተረጋጋ ሰላምና አስተማማኝ አንድነት እንዲያገኝ የፍትሐዊ አስተዳደርና የጋራ ብልጽግና ባለቤት እንዲሆን መሥራቱ ሲጠናቀቅ ብቻ ነው። ኢህአድግን ብሔር ብሔረሰቦች ፍልስፍና ተሸክመን በዜግነት ላይ ያረፈ ፖለቲካ እናራምዳለን የሚሉ የዚችን አገር ተጨባጭ ሁኔታ ቆም ብለው ለመገንዘብ ያቃታቸው ከሰሞኑ አንድ አጀንዳ ይዘው ብቅ ብለዋል። አንዳንዶቹም በሥልጣን ጥማት የተዋከቡ ናቸው። በዛሬዋ ኢትዮጵያ ባካሪነትና በመከፋፈያ ፖለቲካ ውስጥ ተወሽቀን የዜጋን ፖለቲካ ከብሔር ብሔረሰቦች ጋር አዳቅለን ለነሱ ሥልጣን መወጣጫ ለማድረግ የጀመሩት ሴራ ብዙ ተቃውሞ ገጥሞታል። በሳይንሱ ዓለም አዝርዕትንና እጽዋትን አዳቅሎ የፈለገውን ውጤት ማምጣት ይቻል ይሆናል። በዘር ፖለቲካ ገደል አፋፊ ቆመች ሀገር ውስጥ የብሔር ብሔረሰቦችን ፍልስፍና የሙጥኝ ያላገዛት ስር ሆኖ ግን ለኢትዮጵያ ሕዝብ ያልተቸረና የሌለ የዜግነት ፖለቲካ አመጣንልህ ማለት ፌዝ ነው። ብሔርተኝነት ያነበረው አገዛዝ የሕገ መንግሥት ለውጥ ሳያደርግ የዜግነት ፓርቲ እንዴት ሊፈቀድ ቻለ የሚለው ጉዳይ መጤን ይኖርበታል። የውያኔና ኦነግ በጣምራ በ1987 ዓ.ም ያጸደቁት ሕገ መንግሥት አንቀጽ 8 ላይ ስለ ሥልጣን ባለቤትነት ሲገልጽ የኢትዮጵያ ብሔሮች ብሔረሰቦች ሕዝቦች የኢትዮጵያ ሉዓላዊ ሥልጣን ባለቤቶች ናቸው ይላል። አንቀጽ 9 የሕገ መንግሥቱ የበላይነት ሲገልጽ ማንኛውም ዜጋ የሕገ መንግሥቱ ተገዢ ነው ይላል። በዚህ ሕገ መንግሥት ከተደነገገው ውጭ በማንኛውም አኳኋን የመንግሥት ሥልጣን መያዝ የተከለከለ ነው ይላል። ሁለቱም አንቀጾች የሥልጣን ባለቤትና ከየት እንደሚመነጭ እንዲሁም ማንኛውም የሥልጣን ምንጭ የሆነውን የብሔር ብሔረሰቦች ተቧድ ነው ተወካዮቻቸውን የማስመረጥ መብት በማያሻማ ሁኔታ አስቀምጧል። ከዚሁ ጋር ተያይዞ መንግሥት ፌዴራላዊ ዲሞክራሲያዊ የመንግሥት አወቃቀር ድንጋጌ ይዞ ይህም የፌዴራሉ አባላት ወሰኖች የኢትዮጵያ ግዛት ወሰን መሆኑን ይደነግጋል። የፌዴራሉ መዋቅር በክልል የተዋቀሩ 9 አባላት እንዳሉት አንቀጽ 47 ይገልጻል። ከዚሁ ጋር በማያያዝ አንቀጽ 39 የሥልጣኑ ባለቤት የሆኑት ብሔር ብሔረሰቦች ራሱን የማስተዳደር ሙሉ መብት አለው ይላል። በመቀጠልም ሰፋ ያለ የጋራ ጠባይ የሚያንጸባርቅ ባህል ወይም ተመሳሳይ ልምዶች ያላቸው ሊግባቡበት የሚችሉበት የጋራ ቋንቋ ያላቸው የጋራ ወይንም የተዛመደ ህልውና አለን ብለው የሚያምኑ የሥነ ልቦና አንድነት ያላቸውና በአብዛኛው በተያያዘ መልክዓ ምድር የሚኖሩ የራሱን ዕድል በራሱ የመወሰን እስከ መገንጠል ያለው መብታቸው የተጠበቀ ነው ይላል። በዛሬዋ ኢትዮጵያ እነ ዶክተር አብይ እንደሚሉት ከሆነ ማንም ዜጋ በሕገ መንግሥቱ ላይ መደራደር እንደማይቻል ይለፍፋሉ። እነ ዝናብ አይፈሬ ግንቦቴዎች ግን በሕገ መንግሥቱ የተቀመጠውን የሥልጣን ባለቤትነት ወደ ዜጋ ፖለቲካ ለመለወጥ ይቻላል እያሉን ነው። የዲያስፖራው መንጋ ተወካይ በኢትዮጵያ ውስጥ የፖለቲካ ቁማር ለመጫወት እንዲችል ዶክተር አብይ በጋበዘው መሠረት እያምታታ ነው። ዜጎች ሲገደሉ፣ ሲሰደዱ፣ ሲደበደቡ፣ ሲፈናቀሉ አንዳችም ድምፅ ያላሰማው ግንቦት ሰባት እንዴትና ለምን ጉዳይ የዜግነት ፓርቲ ብሎ መጮህ ጀመረ? ወያኔ በወረራ በያዛቸው የአማራው መሬት በራያ፣ በወልቃይት ጠገዴ፣ መተማ ወዘተ በሚኖሩ ላይ ግድያ ሲያካሄድ፣ ሲያፈናቀል፣ የዘር ማጽዳት እርምጃ ሲወስድባቸው፣ አቤቱታቸውን ሲያሰሙ ዝም ያለው ግንቦት ሰባት ለማንኛው ዜጋ ቆሞ ነው የዜግነት ፓርቲ መስርቻለሁ የሚለው? ግንቦት ሰባት በዲያስፖራው ወጠኞችን የሟባደን ሥራ ሲያካሄድ በኢትዮጵያዊነት የዜግነት መንፈስ የተላበሰ ፓርቲ መስርተው ለኢትዮጵያ ሕዝብ ፈለጉን በማሳየት ውድ የሕይወት ዋጋ የከፈሉ አሉ። የግንቦት ሰባት ወስላቶች በቅንጅት ውስጥ 4 እና 7 አባል ይዘው ሲደባለቁ፣ እነ መኢአድ ከ3 ሚሊዮን የበለጠ አባል ይዘው በዜግነት አደራጅተው በመላው ኢትዮጵያ ይንቀሳቀሱ ነበር። ነፍሳቸውን ይማርና ኢንጂነር ኃይሉ ሻውል መኢአድን በግንባር ቀደምትነት እየመሩ ከወያኔ ጋር ፊልሚያ ላይ በነበሩበት ወቅት ግንቦት ሰባት ከጎጠኞች ጋር ሽርክና ገብቶ ጸረ ኢትዮጵያ ፕሮፓጋንዳ ያሰራጭ ነበር። ዛሬ ደግሞ ከአብይ ጋር በሽርክና የመሠረተውን ቡድን ይዞ ለሥልጣን ማግኛና እጅ መንሻ ያቧደናቸውን ድርጅቶች ለፖለቲካ ገበያ እያሻሻጣቸው ይገኛል። በዶክተር አብይ አገዛዝ ዘመንም ላይ ቆመን የምናየው አገሪቷና ሕዝቧ ከባድ ፈተናና አጣብቂኝ ሁኔታ ላይ ወድቀዋል። ኦነጎችና ወያኔዎች የዶክተር አብይን የተወናበደ ፖለቲካ ግምት ውስጥ በማስገባት አገሪቷን ወዳልሆነ ጠርዝ እየገፏት ነው። ለዘግናኝ አደገኛ ሁለገብ ትርምስ፣ ለአንድነት እጦት የሚዳርጉ ሁኔታዎች ፈጠው መጥተዋል። እነ ኦነግ ብጥብጡን ይፈልጉታል። ጠባብ ጎጠኛ ስሜታዊነትን እያጋጋሉት ነው። የአብይ አገዛዝ አቅሙ ውስን በመሆኑ አጋሮቹ ከፖለቲካ ፍጥጫ ትርፍ ለማግኘት አሰፍስፈዋል። የአገሪቷን ፖለቲካ የበከለውን ጎሳን መሠረት ያደረገ ሕዝብን ከፋፋይ የፖለቲካ መስመርና በዜጎች መካከል የሰፈነውን እንዳንድ አገር ሕዝብ ያለማሰብ አባዜ የአብይ ሸሪክ ድርጅቶች እንደገና እያጠዙት ነው። ይህን የፖለቲካ ጎጠኝነት የአደራጀት ዘይቤ በአስተሳሰብ ለውጥ ላይ መሠረቱን በጣለና የወል ጥቅምና የጋራ ማንነትን ባስቀደመ አዲስ ኢትዮጵያ ኢትዮጵያዊ የፖለቲካ ቀኝት መተካት የሁላችንም ጥያቄ መሆን ሲገባው ግንቦቶችና ሸሪኮቻቸው በአዲስ የፖለቲካ ሸፍጥ ላይ ተሰማርተዋል። ለጊዜው የፖለቲካ ጥቅም ያሰፈሰፉት ከኢህአድግ ጋር አብረው ለመስራት ያላቸው ፍላጎት እየገለጹ ነው። ብሔራዊ ፖለቲካችንን አዎንታዊ አቅጣጫ ለማስያዝና በአገሪቱ ላሉ የጋራ ችግሮች መሠረት የያዘና ዘለቄታዊነት የሚኖረው መፍትሄ ለመሻት የሚደረገውን ጥረት የፖለቲካ ቁማርተኞች እየነገዱበት ነው። ዛሬም እነኚህ ከንቱ ስብስቦች አጥፊ በሆነ የፖለቲካ ዙሪት ውስጥ ሊያስገቡን ካሰፈሰፉት ቡድኖች አንዱ ግንቦት ሰባት የትንፍጭው ሥልጣኑን አምጪው በሚል ፈሊጥ ሸፍጦችን እየሠራ ነው። ትውልዱ በቁርጠኝነት ለመሠረታዊ ለውጥ ያደረገውን መነሳሳትና ለመልካም ሥርዓት ግንባታውን መሆን ዋጋ እየከፈለ ያለውን ወገን የቁልቁል ጉዞ እንዲጀምር የሚገፋፉና ያገዛዙን ዕድሜ ለማራዘም አሳፋሪ ታሪክ አውራሽ ለመሆን እየሠራ መሆኑን ከሰሞኑ ይፋ አድርጓል። የአገራችን ዙሪያ ጥምጥም ችግሮች የሚፈቱት ሕገ መንግሥታዊ ዲሞክራሲያዊ የሥርዓት ሽግግር ወደሚወስድ ለውጥ እውን ሲሆን ነው። ኢትዮጵያን እንደ ህብረተሰብና እንደ አገር እንዲቀጥሉ የአገራችንን አንድነት የሚያስከብርና ጠባብና ወገንተኛ የፖለቲካ ጎሰኝነት ሲከስም የዜጎችን ሰብአዊ ክብርና ሁለንተናዊ መብቶች የሚያስጠብቅ የሕግ የበላይነት የሚረጋገጥበት ለኢትዮጵያ ብሔራዊ ጥቅም ክብርና ኩራት የቆመ አገርን የሚወድ ሕዝብን የሚያከብር ኢትዮጵያዊ አመራር ሲተገበር ብቻ ነው። በአገራችን የአገር አንድነትን የሚያናጋ የሕዝብን ሰላም የሚያደፈርስ ዜጎችን ተስፋ የሚያሳጣ ጠባብ የፖለቲካ ጎሰኝነት ቅኝት ለኩልነትና ለፍትሃዊ ሥርዓት ምስረታ ለአንድነት ይሁን ለጋራ እድገትና ብልጽግና እንቅፋትና አፍራሽ ሚና ያለው ኢህአድግና የሚከተለው ፍልስፍና ነው። የጋራ ዕድላችንን እንደ አንዲት አገር ሕዝብ በጋራ ለመፍታት ዋነኛ ድንቅራዎች ሕገ መንግሥቱና የፖለቲካ ጎሰኝነት እምነት ተከታዮቹ ናቸው። ግንቦት ሰባት የወያኔን ፍልስፍና ይጋራል። ለብሔራዊ መግባባት ማስገኛ የሆኑ እሴቶችን ይጻረራል። በደገኛ የውስጥ ውጥረትና ባስኪ አካባቢው የነውጥ ድባብ ውስጥ ለምትገኘው አገራችን ለአዎንታዊ ለውጥ ለሚታገለው ወገን ሁሉ ግንቦት ሰባት ጸር ነው። በመሆኑም የመሠረታዊ ለውጥ የሚሻውን ወገን ለማማለል ተቀጥሮ የሚሠራው ግንቦት ሰባት ድርጅቶችን ጠላልፎ የሥልጣን ተቋዳሽ ለመሆን አሰፍስፏል። የአገራችን ኢትዮጵያ ከባድ ጠንቆች በዋነኛነት የፖለቲካ ጎሰኝነት የወለደው ፍልስፍና ነው። ለግንቦት ሰባት የፖለቲካ ጎሰኝነት አስተሳሰብ የፖለቲካው አፍ መፍቻ ሆኖ ለመቆየቱ ብዙ መረጃዎች አሉ። ግንቦት ሰባት የተከተለው የፖለቲካ ቀኝትና የግንባር ምስረታ ማጠንጠኛውና መነሾው ከወያኔ ፍልስፍና ጋር ቁርኝት ያለው ነው። ግንቦት ሰባት ከኢትዮጵያዊነቱ ዋልታ ያፈነገጠ ተዛማች የሥነ ልቦና ተስቦ ተውሳክ ሆኖ ቆይቷል። ጠባብ የፖለቲካ ጎሰኝነት ፍልስፍና አቀንቃኝ የሆኑ ጎጠኛ አውራዎች ጋር በሽርክና ሲንቀሳቀስ የነበረና ከፋፋይ ስሌቶችን ሲያስተጋባ ነበር። በዶክተር አብይ ዘመን የቀጠለው የሕዝብ ከፋፋይ ፖለቲካ በልዩ ልዩ የታጠቁ ኃይሎች እየተጠበቀ ነው። እነዚህ ታጣቂዎች የአገራችንን አንድነት ለከባድ አደጋ አጋልጠዋታል። ግንቦት ሰባት እኔ ከገባሁበት ችግሩ ይፈታል በሚል የብልጣብልጥ ፖለቲካ በአገሪቷ ያለው የፖለቲካ አደረጃጀት ሕዝብን ከፋፋይ ቅኝት የተከተለና በታጠቁ ቡድኖች ፊት አውራሪነት የሚመራ መሆኑን ክዶ ከመለመላቸው አቀንቃኞች ጋር በመሆን በሥልጣን ልክፍት ላይ ወድቋል። የአብይ አገዛዝ በየጊዜው የሚያመረቅዝ ዘግናኝ የመጠፋፋት አዙሪት ላይ የወደቀ ነው። የሰሞኑ የግንቦት ሰባት መቧደን መግለጫ በመሠረታዊ ለውጥ ፈላጊው ላይ የተጀመረ የሥነ ልቦና ጦርነት ተደርጎ የሚታይ ጉዳይ ነው። በፖለቲካ ጎሰኝነት ተውጥራት በተያዘች አገር ሕገ መንግሥቷ የውል ነጻነትን የማያከብር በቡድን መብት ስም የሚያፍን የሚረግጥ አገራዊ አንድነትን ለድርድር የሚያቀርቡ ታጣቂዎች በተበራከቱባት አገር በፖለቲካ ደላላነት መቆም ብሔራዊ ክህደት ነው። በመሠረታዊ ለውጥ አስተሳሰብ ላይ የተመሠረተ አገራዊ የፖለቲካ ቀኝት መያዝ እስካልተቻለ ድረስ የአገራችን መጻኢ ዕድል አሳልፈን ለመስጠት ተዘጋጅተናል ማለት ነው። በዚህ የዘረኝነት የጎጠኝነትና የቀማኛነት ዘመን ሞራልና ስነ ምግባር በመረሳቱ፣ ክህደት በመንገሱ፣ አብሮነት ደብዛው በመጥፋቱ፣ አንድነት በመላላቱ፣ كحساب ناكو كتلك لقلتكم تكرت بمستاتو مسنا نال لبنت نكسو امام مولاي تسكلوال زرين يامهون ياشل مال ياشو مال هزبن مانجلاتات مفناكل زوفان لاي ياوتال بزي بزرين ينت زمن يالتفت سمونجل يلا دكتر عوي سلطان لاي كوتا ديهن كوان بزو مليونوش تفناكلوال لدور عراويت تتلوال شومتنا سلطان كان دو بير ودليلانيو بير تشغاغروال يبالو مياوش تفلاقي نت بومياتشو سهن بزراتشون دي ململو يتدرغنو يورمو ليوتكم كنو هالاك الراس تساسبو مريه لككة هجن سرعاتي تاسة هونوال بابي يا قزاز لك اندك قدمتو قزياتو شولو يالتدفرة تقوامنا يالتتاسة هج يلم يخولو سيكاهي الدقمو كچك كانير مجاغارنو درجاو يلي عينجي يتقريو يعني زمننا يو دكتر عبي يونك زمن تورا راشوش ناتشو زاري من دو يعني زمن اگری تو بده تزفکا به چاینا ناباره باگروش کمه ورس آف آف لایی درسال لیچ. بلفو تا سمن تامتات بمرزی تلاو وسو عبیو تاوی دیموکراسی بامارو لایی در رسوی سبایم بتسط ناگف گدیا لما نمزیگا زگناینو. یگه جون پارتی دمی لما رازم زاریم یه تک اما بطنو. بزی کفو کفونا مرارای بدل زمن امارو لای هون تبلو گف تبت مال. باگریتو بتزرگاو یزرنگی نت پولیسی نا هگه منگست مکنیات آماراو نت انتون عطو سمیتون گتو انگتون دفتون نا تشماکون دینور لما درگ یتره یوزم چاوچ تکایدو بتل زارم کم بک آکل تلاچا علاگه گمم بیتو پیام سرطای لوت مامت ات مالت سرهز بیادگن مافرس مالتنو اگزازون منادن نا عدیس گمباتا مازگاجت مالتنو ኢሃድግን ከህሊና ውስጥ እንኳን እንዳይኖር ማድረግ ነው ዋልታና ማገር የሆነው የፌደራል አወቃቀርና ህገ መንግስት መሻር የዝግነት ፓርቲ ምስረታ ሲታወጅ ፋ መሆነ ያለበት ፕሮግራም ነው አንድ ግርን ወደ ኢሃድግ ሌላኛውን ወደ ህዝብ ማንፈራጠጥ ይወረበሎች ጥብጥብ ጫዋታ ነው ግንቦት ሰባት እንደተለመደው ፖለቲካውን የሚያጫውተው በሐቀኛ መንገድ ጉዞ ሳይሆን በስልጣን ስለት ነው እኛ ኢትዮጵያኖች ከመጣው ጋር ከማጨብጨብ ይልቅ በዚች ሀገር ዲሞክራሲያዊ ስርዓት ባስተማማኝ ሁኔታ እንዲዘረጋ ነጻ አስተሳሰቦችን ማጎልመስ ይጠበቅብናል ለዲሞክራሲ ለኩልነትና ለፍትህ ከፍተኛ ድንቅራ የሆነውን የብሔር ብሔረሰቦች ፌደራሊዝም የሚያቀነቁኑት ቡድኖች ሁሉ እንደማያስፈልጉን በአደባባይ መናገር ይጠበቅብናል ያግራችን ችግሮች በጣም የተወሳሰቡና ስር የሰደዱ መሆናቸውን እሙን ነው ችግሮቹን ከጠባቢ ፖለቲካ ድባብና ከጊዜያዊ ስልጣን ጥማት ባለፈ ከህዝብና ከሀገር ዘለቄታዊ ጥሞች አኳያ መመልከት የግድ ይላል። በለውጥ ፈላጊው ጎራ የተሰለፈውን ወገን ለመንግስት ለውጥ ሳይሆን ለመሰረታዊ ስርዓት ለውጥ ታሳቢ ያደረገ በመሆኑ ያስተሳሰብ ለውጥ እንጂ የማጨብጨብ ፖለቲካ የባሰ ቀውስና ሰቆቃ ሊያስከትል እንደሚችል ለፖለቲካ ነጋዴዎች ሊነገራቸው ይገባል እንላለን። del leito pés We'll be right back. አድማጮቻችን በስዊድን ስቶክሆልም ከተማ የሚተላለፈው የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭቱን ወደ ማጠናቀቁ ተቃርበናል። የዛሬውን የግንቦት 11 ቀን ወይም የማይ 19 ቀን 2019 ስርጭታችንን ያስተናገድናችሁ ንጉሡ ታምራት፣ ተኮላ ወርቁና እኔ ወርቁ ሞላ ነበርን። ደህና ቆዩልን እያልን በዚሁ እንሰናበታለን። ደላ ኢትዮጵያ ሕዝብ